ത്രൂ ദ ബൈബിൾ അംഹാരിക് പ്രോഗ്രാം നമ്പർ 4 നവംബർ 29, 2005 ട്യൂസ്ഡേ ഈവനിംഗ്. ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ኃይለኛና ብርቱ የሆነው ጌታችን ከኛ ጋር ካለ ምን ያስደነግጠናል? ማንስ ያስፈራራናል? እግዚአብሔር ልጆቹን በደረቅ ምድረ በዳ በኤርትራ ባህር አሻገራቸው። ዛሬም ደግሞ ከገጠመን ፈተና ሕይወታችንም ምስቅልቅል ካደረገው ነገር ሁሉ እንድንሻገር እግዚአብሔር ዛሬም ሁሌም ከኛ ጋር ነው፣ ይመራናልና። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። ወንድማችን ተማሪ መስፍን ወልደ ጊዮርጊስ አበበ ከአፋር ክልል ከመልካ ወረር የጻፈልን ደብዳቤ ደርሶን ስንመለከት እጅግ ወደድ ነው። እግዚአብሔር ደግሞ ነገሮችን ሁሉ እንደሚያስተካክል እኔ ባለሙሉ ተስፋ ነኝ። ጸሎቴም ነው። አዎ አንዳንድ ነገሮች ግር ሊሉ ይችላሉ። እግዚአብሔርን ከተጠጋህ ግን ምንም ነገር አይገጥምህ። በሚያጋጥምህ ነገር ደግሞ ድልን የሚሰጥ ኢየሱስ ክርስቶስ ነውና ሁሉን ወደ እርሱ ማቅረብን አትርሳ። ሰልፉ የእርሱ ነውና የጠራንን ጌታችንን እንዲህ ያልን እስቲ በዝማሬ ያሞጋገስ ነው። ወደ ዛሬው ትምህርታችን እናልፋለን። የሞትን ፍርድ ብዙ ዘምተና በሕይወት ለመኖር ለትረት ሞተናል። የኢየሱስን ሞት ተሸክመን ዞረናል። በዚህ ሁሉ ግን በምሕረቱ ኖረናል። እጁን ዘርግቶ ጌታ ባይረዳን ከእኛ ጋር ሆኖ ከችግራችን ባይታደገን እንደዚህ ፈጥኖ ረግረጉ ጦን ልንጠፋ ነበር ወሃስሞን። ዛሬ ግን ድነን በሕይወት አለን ኢየሱስ አውጥቶን። በእምነት እንጂ በምናየው አይደለም ጌታ በቀር እኛ ትምክህት የለን። ጽድቃችን እንኳን ለዚህ አላበቃን። ጸጋው አጥንቶን ከእርሱ አልተለየንም። እጁን ዘርግቶ ጌታ ባይረዳን ከእኛ ጋር ሆኖ ከችግራችን ባይታደገን እንደዚህ ፈጥኖ ረግረጉ ጦን ልንጠፋ ነበር ወሃስሞን። ዛሬ ግን ድነን በሕይወት አለን ኢየሱስ አውጥቶን። ሕያዋን ሆነን በእርሱ እንኖራለን። የጌታን ሥራ ዛሬም እንገልጣለን። ክብር ለስሙ ሞገድ ለስሙ ብለን ያለንን ሁሉ ለእርሱ እንሰዋለን። እጁን ዘርግቶ ጌታ ባይረዳ ከእኛ ጋር ሆኖ ከችግራችን ባይታደገን እንደዚህ ፈጥኖ ረግረጉ ጦን ልንጠፋ ነበር ወሃስሞን። ዛሬ ግን ድነን በሕይወት አለን እግዚአብሔር ስለዚህ ዝማሬ እየተመሰገነ ይሁን። በልጁ በኢየሱስ ክርስቶስ በኩል እኔና እናንተን ከረግረግ ኃጢአት እግዚአብሔር አምላካችን አወጣን። ኢየሱስ ክርስቶስ ባይመጣና እኔና እናንተን ባይታደገን ኖሮ በዚህ ረግረግ ውስጥ እንቀር ነበር። እግዚአብሔር ታላቅ ነው። ይህንን እድል ያላገኙ እጅግ ማልቀስ አለብን። ይህንንም ደግሞ መዳንን ላልቀመሱ እጅግ መጸለይ አለብን። እኛ ብቻ ይህንን የመሰለ ታላቅ ሰላም አግኝተን ዝም ብለም በግለኝነት መኖር የለብንም። ስለ ሌሎች ወንድሞቻችንና እህቶቻችን መጸለይና መትጋት ይኖርብናል። ኢየሱስ ክርስቶስ ከኃጢአት ባህር ውስጥ ታደገን። ዛሬም ደግሞ በኃጢአት ባህር ውስጥ የሚቅበዘበዙትንና የሚኖሩትን ጌታ እንዲያድናቸው እኔና እናንተ መንበርከክ፣ መጸለይ፣ መትጋት ያስፈልገናል። እግዚአብሔር የተመሰገነ ይሁን። ወንድማችን ተስፋዬ ጋቢሶ በዚህ ዝማሬ ስላገለገለን እግዚአብሔር አብዝቶ ይባርከው። እንጸልይ። ጌታ ሆይ፣ በእውነት አንተ ለኛ ያለህ ፍቅር ታላቅ ነው። አቤቱ መድኃኒታችንና ጌታችን ሆይ፣ በዚህች ምሽት ደግሞ በፊትህ ቀርበናል። መንፈሳችንን ተመልከት። እግዚአብሔር አባቴና አምላኬ ሆይ፣ በፍርሃትና በመንቀጥቀጥ ለአንተ እንሰግዳለን፣ አንተንም እናመልካለን። እግዚአብሔር ሆይ እባክህ በዚህ ውስጥ ደግሞ ጌታ ሆይ ለኛ የሚረባ ነገር አለ። በዚህ ምሽት እግዚአብሔር አባታችንና አምላካችን ሆይ አንተ ድንቅን ነገር ጌታ ሆይ በሕይወታችን ማድረግ ትችላለህ። የሚሳንህ ምንም ነገር የለም። ጨለማ ሆነ ቀን የሚያግድህ ነገር የለም። ከጸባዖት ጌታ ሆይ የቃልህን ታላቅነትና ብሩክነት ወደኛ እግዚአብሔር ሆይ እንድትልክና እንድታንጸን ጎደሎ ነገራችንንም ጌታዬ ሆይ እንድትሞላ የጠመመውንም ነገራችንን እንድታቀና እንለምናሃለን። እግዚአብሔር አባቴና አምላኬ ሆይ ብዙዎች አምላኬ ይህንን ታላቅ ነገር፣ ይህንን ታላቅ ድል፣ ይህንን ታላቅ መዳን ያላገኙ በጨለማ ዓለም ውስጥ የሚቅበዘበዙ አሉ። መድኃኒቴ ሆይ እነርሱንም ደግሞ እንድትገናኛቸው ወደ ሕይወትም መንገድ እንድታመጣቸው እንጸልያለን። አቤቱ ጌታችንና መድኃኒታችን ሆይ ቃልህን ባርክልን። ሕይወታችንም ጌታ ሆይ በአንተ ቃል ተባርካ ለዘላለሙ ደግሞ ከአንተ ጋር በአንተ ፈቃድም ደግሞ ተገዝታ የምትኖር እግዚአብሔር ሆይ እንድታደርጋት እንለምንሃለን። ጌታ ሆይ ይህንን ሁሉ ዕለት ዕለት ስለምሰማን ደስ ይለናል። ስምህ ይባረክ። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም አሜን። አድማጮች፣ በትላንትናው ምሽት ክፍለ ጊዜ ጥናታችን የኢዮአካዝን ንስሐን፣ ዮአስ በእስራኤል ላይ መንገሱን፣ የኤልሳዕን ሞትና የትንቢቱን መፈጸም ከተመለከትን በኋላ ከምዕራፍ 14 ከምዕራፍ 15 እና ከምዕራፍ 16 ደግሞ በዋናነት የእስራኤልንና የይሁዳን መልካምና ክፉ ነገስታቶች መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜ ጥናታችን እግዚአብሔር በረዳን መጠን አብረን የምንመለከተው የእስራኤልን በምርኮ መወሰድ ከምዕራፍ 17 ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ሁለተኛ ነገሥት ምዕራፍ 17ን አውጡ። ሁለተኛ ነገሥት ምዕራፍ 17ን ተመልከቱ። አድማጮች፣ ቀደም ብዬ እንደተናገርኩት በዚህ ምዕራፍ ውስጥ በዋናነት የእስራኤልን በምርኮ መወሰድ እንመለከታለን። ቶሎ ቶሎ ጻፍ ጻፍ አርጉ። በምዕራፍ 17 ውስጥ የእስራኤልን በምርኮ መወሰድ እንመለከታለን። እስራኤላውያን ወደ ምርኮ ይወሰዱ ዘንድ እግዚአብሔር የፈቀደው ከዚህ በታች በተዘረዘሩት ምክንያቶች ነበር። ነጥቦቹን ቶሎ ቶሎ ጻፍ ጻፍ አርጉ። አንደኛ፣ እግዚአብሔርን አለመታዘዛቸው ነው። ቁጥር 13ን በኋላ ተመለከታላችሁ። እስራኤላውያን ወደ ምርኮ ይወሰዱ ዘንድ እግዚአብሔር የፈቀደው ወይም ደግሞ ያደረገው አንደኛው ምክንያት እርሱም ባለመታዘዛቸው ነው። እግዚአብሔርም ባለመታዘዛቸው ነው። ቁጥር 13ን ይመለከቷል። ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁም እንዳዘዝኩት በባሪያዎቼ በነቢያት የላኩላችሁን ትእዛዜንና ሥርዓቴን ሕጌንም ሁሉ ጠብቁ ብሎ በነቢዩ ሁሉና በባለራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ ይላል። ሁለተኛ፣ እግዚአብሔርን አለማመናቸው ነው። እስራኤላውያን ወደ ምርኮ ይወሰዱ ዘንድ እግዚአብሔር የፈቀደው እስራኤላውያን እርሱን አለማመናቸው ወይም ደግሞ ባለማመናቸው ነው። ቁጥር 14ን በኋላ ተመልከቱ። እንዲሁም ደግሞ ሁለተኛ ዜና ምዕራፍ 36 ከቁጥር 15 እስከ 16 ያለውን ተመልከቱ። ነገር ግን አምላካቸውን እግዚአብሔርን እንዳላመኑ እንደ አባቶቻቸው አንገታቸውን አደነደኑ እንጂ አልሰሙም ይላል። ይህ ሁለተኛው ምክንያት ነው ማለት ነው። ሶስተኛው ምክንያት ደግሞ እግዚአብሔርን በመናቃቸው ነው። እነዚህ ሶስት ነጥቦች በደንብ ያዟቸው። እስራኤላውያን ወደ ምርኮ ይወሰዱ ዘንድ እግዚአብሔር ያደረገው ወይም ደግሞ የፈቀደው አንደኛ እርሱን ባለመታዘዛቸው ነው። ሁለተኛው ደግሞ እርሱን ማለት እግዚአብሔርን ባለመታመናቸው ወይም ደግሞ ባለማመናቸው ነው። ሶስተኛ እግዚአብሔርን ስለናቁ ነው። ቁጥር 15ን በኋላ ተመልከቱ እንደመረጃ። ቁጥር 15 በዚህም ለ490 ዓመታት የሰንበትን ረፍት ማየትን አልወደዱም። በኤርምያስ አፍ የተነገሩ የእግዚአብሔር ቃል እንዲፈጸም ምድሪቱ ሰንበትን በማድረጓ እስክታርፍ ድረስ በተፈታችባትም ዘመን ሁሉ 70 ዓመት እስኪፈጸም ድረስ ሰንበትን አገኘች ይላል። ሁለተኛ ዜና ምዕራፍ 36 ቁጥር 21ን በተጨማሪ ተመልከቱ። ሁለተኛ ዜና ምዕራፍ 36 ቁጥር 21ን ይመለከቷል። የዚህ መንግስት ታሪክ እያንዳንዱ የግለሰብ ታሪክ ነው። እስቲ ዮሴ መግዛትን ከዚህ ቀጥለን እንመለከታለን። እስራኤልን በሚመለከት ምዕራፍ 17 የመጨረሻው የንግስና የዘር ሐረግ ላይ ያደርሰናል። 10ሩ የሰሜኑ ነገዶች ባሶራውያን ምርኮ ተወስደዋል። እስቲ ቁጥር 1ና 2ን እናንብብ። በይሁዳ ንጉስ በአካዝ በ12ኛው ዓመት የኤላ ልጅ ሆሴ በእስራኤል ላይ በሰማርያ ንጉሥ ሆነ። 9 ዓመትም ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ። ነገር ግን ከርሱ አስቀድሞ እንደነበሩት እንደ እስራኤል ነገስታት አይደለም ይላል። ይህ እንግዲህ የሚያመለክተው የሆሴን መግዛት ነው። ይህ ንጉስ እንደ አካብና ኤልዛቤል ወይም ደግሞ እንደ አካዝ መጥፎ የሚባል ንጉስ ባይሆንም መልካም የሚባል ሰውም አልነበረም። ከቁጥር 3 እስከ 5 ያለውን ቃል ደግሞ አለፍ ብላችሁ ተመልከቱ። ያሶርም ንጉስ ስልምናሶር በርሱ ላይ ወጣ። ሆሴም ተገዛለት፣ ግብርም አመጣለት። ያሶርም ንጉስ በሆሴ ላይ አመጻ አገኘ። መልእክተኞችን ወደ ግብጽ ንጉስ ወደ ሴጎር ልኮ ነበርና እንደ ልማዱም በየአመቱ ለአሶር ንጉስ ግብር አልሰጠምና፣ ስለዚህ ያሶር ንጉስ ይዞ በወይኒ ቤት አሰረው። ያሶርም ንጉስ በምድር ሁሉ ላይ ወጣ። ወደ ሰማርያም ወጥቶ 3 አመት ከበባት የሚልን ቃል እናገኛለን። እዚህ ላይ ስልምናሶር የተባለውን ያሶር ንጉስን እንተዋወቃለን። ግብርን መሰብሰብ ስለፈለገ የሰሜኑን መንግስት ከበበ። ንጉስ ሆሴ ግብር ላለመክፈል እንዳመጸበት ስለተረዳ ሰማርያን ከበባት። ሰማርያ የአክአብ አባት ኦማሪ የቆረቆራት ከተማ ነች። አክአብ ቤተ መንግስቱን በዚያው ገነባ። በዚያች ምድር ውስጥ ውብ ከሆነው ስፍራ ውስጥ አንዱ ነበር። አሁን ያሶር ንጉስ ግን ከበባት። እስቲ የእስራኤልን ምርኮ ስለሚያወሳው ክፍል ደግሞ ከቁጥር 6 እናንብብ። በሆሴ በ9ኛው ዓመት የአሶር ንጉሥ ሰማርያን ወሰደ። እስራኤልም ወደ አሶር አፈለሰ። በአላሄና፣ በአቦር፣ በጎዛንም ወንዝ፣ በሜዶንም ከተሞች አኖራቸው ይላል። 10ሩ የእስራኤል ነገዶች ጠፍተዋል የሚባሉት በዚሁ መንገድ ነው። ልብ በሉ፣ 10ሩ የእስራኤል ነገዶች ጠፍተዋል የሚባሉት በዚሁ በቁጥር 6 በተገለጸው መሰረት ነው። በአዲስ ኪዳን ላይ ያዕቆብ በጻፈው መልእክት ውስጥ የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን የሚልን ቃል እናነባለን። ያዕቆብ ምዕራፍ 1 ቁጥር 1ን መመልከት ይቻላል። ያዕቆብ ምዕራፍ 1 ቁጥር 1ን በኋላ ተመልከቱ። ይህንንስና ደግሞ እነዚህ 10 ነገዶች ይበተኑ እንጂ እንዳልጠፉ ነው የምንረዳው። አይሁዶች እንደገና ወደ አገራቸው ሲመለሱ ከተበተኑት ውስጥ የተወሰኑት ነበር የተመለሱት። በብዙ ሚሊዮን የሚገመቱ አይሁዶች ነበሩ ወደ ምርኮ የሄዱት። ወደ አገራቸው የተመለሱት ግን 65,000 ብቻ ናቸው። ልብ በሉ፣ በብዙ ሚሊዮን የሚገመቱ አይሁዶች ወደ ምርኮ ቢሄዱም ወደ አገራቸው ግን የተመለሱት 65,000 ብቻ ናቸው። በጣም ያሳዝናል። ኃጢአት ለእስራኤል ምርኮ ምክንያት ስለመሆኑ የሚያወሳው ክፍል ደግሞ ከቁጥር 7 እስከ 8 ባለው ስፍራ ላይ ታገኛላችሁ። ቁጥር 7 እና 8ን ስታነቡ ኃጢአት ለእስራኤል ምርኮ ምክንያት መሆኑን ትገነዘባላችሁ። ለዚህ ህዝብ እግዚአብሔር ትልቅ ትዕግስትን አድርጓል። ለ200 ዓመታት ከእስራኤል መንግስት መከፈል በኋላ ማለት ነው፣ እግዚአብሔር ወደርሱ ይመለሱ ዘንድ ብዙ ድሎችንና የተመቸን ጊዜ ሰጥቷቸው ነበር። ነገር ግን ይህ ህዝብ ይህንን አላደረገም። ባለማቋረጥም ወደ ጣዖቶቻቸው ይመለሱ ነበር፣ እግዚአብሔርንም ያሳዝኑ ነበር። ሌሎችን አማልክት ሊያመልኩ ስለወደዱ እግዚአብሔር ወደ ምርኮ እንደሰደዳቸው የእግዚአብሔር ቃል ወዳጆቼ በግልጽ ይናገራል። ዛሬም ቢሆን ወገኖቼ እኔና እናንተ እግዚአብሔርን ባለመታዘዝ በቀን ውስጥ ስንት ጊዜ ወደ ቀድሞ ሥራችን እንደምናስብና እንደምንመለስ እስቲ አስተውሉ። እግዚአብሔርን በቀን ውስጥ ስንት ጊዜ እንደምናሳዝነውና እንደምናቆስለው ልብ በሉ። እግዚአብሔር ይቅር ይበለን ወዳጆቼ። ቁጥር 9ና 10ን እናንብብ። የእስራኤልም ልጆች በአምላካቸው በእግዚአብሔር ላይ ቅን ያልሆነን ነገር በስውር አደረጉ። በከተሞቻቸውም ሁሉ ከዘበኞች ግንብ ጀምሮ እስከ ተመሸገች ከተማ ድረስ በከፍታዎቹ ላይ መስገጃዎችን ሠሩ። በረጃጅሙ ኮረብታ ላይ በለመለሙም ዛፍ ሁሉ ታች ሐውልቶችንና የማምለኪያን አጸዶችን ተከሉ ይላል። እንግዲህ ተመልከቱ በምን አይነት ሁኔታ እግዚአብሔር አምላካቸውን እንደሚያሳዝኑ። ዛሬም አስቀድሜ እንደተናገርኩት ወዳጆቼ እኔና እናንተ እንዴት እግዚአብሔር እንደምናሳዝን እስቲ ልብ ብላችሁ አጢኑ። በኮረብቶች ላይና በዛፍ ስሮች የአሕዛብ አምልኮች ይከናወኑ ነበር። በአጠቃላይ እስራኤላውያን በመጥፎ ስነ ምግባር ውስጥና የኃጢአት ርኩሰት ውስጥ ወድቀዋል። እስቲ ከቁጥር 11 እስከ 12 ያለውን ቃል ደግሞ እንመልከት። እግዚአብሔርም ከፊታቸው ያወጣቸው አሕዛብ እንዳደረጉት በኮረብቶቹ መስገጃዎች ሁሉ ላይ ያጥኑ ነበር። እግዚአብሔርንም ያስቆጡ ዘንድ ክፉ ነገር አደረጉ። እግዚአብሔርም የከለከላቸውን ጣዖቶች አመለኩ ይላል። እግዚአብሔር ወዳጆቼ በስነ ምግባር ውድቀታቸውና በጣዖት አምልኳቸው የተነሳ ከፊቱ አስወጥቶ ሰደዳቸው። ይህንን የከፋ ኃጢአት እየተለማመዱና እየፈጸሙ በምድሪቷ ይኖሩ ዘንድ እግዚአብሔር ለራሱ ሕዝብ የሚፈቅድ ይመስላችኋልን? ዛሬስ ለኔና ለናንተ እንደፈለግን በቤቱ سنወጣና سنገባ የራሳችንን ምኞት سنአከናውንና سنአደርግ እንዲሁም سنፈጽም እግዚአብሔር እንዲው በቸልታ የሚመለከተን ይመስላችኋልን? በፍጹም አይፈቅድም። አሶራውያን መጥተው ለምርኮ ይወስዷቸው ዘንድ ፈቀደ። እኔና እናንተም በቤትና በቤተሰቦቻችን መካከል እየተደረገ ያለውን የእግዚአብሔርን ቁጣ እንመልከት። አንዳንድ ጊዜ ገንዘብ አልበረክታለን እንላለን። አንዳንድ ጊዜ ደግሞ ከቤተሰቦቼ ጋር መስማማት አቃተን እንላለን። ሌላ ጊዜ ደግሞ አልፈን ከጎረቤቶቼ ጋር መስማማት አቃተን እንላለን። ብቻ በየስፍራው በየስራው ምገበታ ሁሉ እግዚአብሔርን ስላሳዘንን የማይስማማንና የምንደናቀፍበት ብዙ ነገሮች አሉ። እግዚአብሔር ምናልባት በዚህ አይነት አጋጣሚ ተጠቅሞ እየቆነጠጠንና እየመለሰን ይሆናልና እባካችሁን ወገኖቼ እንመለስ እናስተውልም። እግዚአብሔርም ቁጥር 13ን ተመልከቱ። ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁም እንዳዘዝኩት በባሪያዎቼ በነቢያት የላኩላችሁን ትእዛዜና ሥርዓቴን ሕጌንም ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ ይላል። እግዚአብሔር የሰሜኑን የእስራኤልን መንግሥት ለመመለስ ነቢዩን ኤልያስን፣ ሚክያስን፣ ኤልሳዕን፣ ዮናስን፣ አሞጽን፣ ሆሴን ላከባቸው። ተመልከቱ ዛሬ ለኔና ለናንተ ደግሞ የሚላክብን ነብይ ቢኖር የእግዚአብሔር ቃል ነው ወዳጆቼ። እሁድ ወደ ቤተ ክርስቲያን ስንሄድ በየመንደሩ የመጽሐፍ ቅዱስ ጥናት ቡድኖቻችንን ተከትለን ስናጠና እግዚአብሔር በየምክንያቱ ይናገረናል። ዛሬ ወገኖቼ የኔና የናንተ ነብዩ ኤልያስ፣ ነብዩ ሚክያስ፣ ነብዩ ኤልሳ፣ ነብዩ ዮናስና አሞጽ እንዲሁም የተለያዩ ነቢያቱ ማናቸው ማለት ነው? አገልጋዮቹ ወይም ደግሞ የርሱ ባሪያዎቹ ናቸው። ዛሬ እነዚህ ወገኖች የእግዚአብሔርን ቃል ይዘው በፊታችን ቆሞ ሲያገለግሉንና ሲናገሩን እነርሱን ሳይሆን እግዚአብሔርን ብናደምጥ ወገኖቼ ከስብራታችን እንድናለን፣ ከጠማማ ነገራችን እንፈወሳለን። እግዚአብሔር የተመሰገነ ይሁን። የደቡቡን የይሁዳን መንግስት ለመመለስ ደግሞ ነቢዩን ኤርሚያስን፣ ኢዩኤልን፣ ኢሳይያስንና ሚክያስን ላከባቸው። እስቲ እንደገና እነዚህን አረፍተ ነገሮች ልድገምላችሁ። እግዚአብሔር የሰሜኑን የእስራኤልን መንግስት ለመመለስ ነቢዩ ኤልያስን፣ ሚክያስን፣ ኤልሳዕን፣ ዮናስን፣ አሞጽን እንዲሁም ሆሴን ልኮባቸው ነበር። የደቡቡን የይሁዳን መንግስት ለመመለስ ደግሞ ነቢዩን ኤርሚያስን፣ ኢዩኤልን፣ ኢሳይያስንና ሚክያስን እንዲሁ ልኮባቸው ነበር። ኋላ ላይም ናሆምን፣ እንባቆምንና ሶፎንያስን ላከባቸው። ሁሉም ነቢያቶች ወገኖቼ ሁለቱንም መንግስታት ወደ እግዚአብሔር እንዲመለሱ በክፋታቸው እንዳይቀጥሉ ከቀጠሉም ደግሞ ሊከተል የሚችለውን ነገር በመጠቆም አስጠነቀቁ። የእግዚአብሔር ሕዝብ ግን ልባቸውን አደነደኑ። እስቲ ቁጥር 14ን እናንብብ። ነገር ግን አምላካቸውን እግዚአብሔርን እንዳላመኑ እንደ አባቶቻቸው አንገታቸውን አደነደኑ እንጂ አልሰሙም ይላል። ታዲያ ያሳዝንምን? ዛሬ በተሰበክንበት ስፍራ፣ ዛሬ በተገለገልንበት ስፍራ ቃሉን ሰምተን ሳንፈጽመው ወደ ቀድሞ ሥራችን ስንመለስና እግዚአብሔርን ስናሳዝን እንዲሁ ልባችንን ማደንደናችን አይደለምን? እንደ እስራኤል ሕዝብ አንገታችንን ባናደነድን ጥሩ ነው ወገኖቼ። መሰረታዊ የሆነው ኃጢአታቸው ወይም ደግሞ ችግራቸው ምን ነበር አበበ ትሉኝ ይሆናል። ተመልከቱ፣ መሰረታዊ ችግራቸው ወይም ደግሞ ኃጢአታቸው አለማመን ነበር። በቃ ይህ ሕዝብ እግዚአብሔርን ፈጽሞ አያምንም ማለት ይቻላል። እኔና እናንተም እግዚአብሔርን ሳንታዘዝ አናምነውም ማለት ነው። እግዚአብሔርን ብናምነው ቃሉን ወይም ደግሞ ፈቃዱን እንፈጽማለን ማለት ነው። የዚህ የእስራኤላውያን ኃጢአታቸው አለማመናቸው ነበር። ታላቁ የሰው ልጅ ኃጢአት እግዚአብሔርን ከማመን መሸሽ ነው። እኔም ሆንኩ እናንተ አስቀድሜ እንደ ተናገርኩት የምንኖርበት ባህል እግዚአብሔርን ገፍቶ የሚያስወጣ ነው። ከውስጣችን በትምህርታችን ውስጥ እግዚአብሔር የለም። በመንግስት ሥራ ውስጥም ሆነ በግል ሥራችን በራሳችን በመናከናውነውና በመንፈጽመው ድርጊታችን ሁሉ ይፋ የሆነ ቦታ የለውም እግዚአብሔር። ዛሬ ባሉት ቤተ ክርስቲያኖች ውስጥም እንዲሁ እግዚአብሔር ብዙ ስፍራ አልተሰጠውም። ከዚህም የተነሳ ከብዙ ሺህ ዓመታት በፊት እግዚአብሔር በራሱ ሕዝብ ላይ እንደፈረደ ሁሉ ዛሬም እንዲሁ በእኛ ላይ ይፈርዳል። እግዚአብሔር ከዚህ አይነት ፍርድ ይጠብቀን። ሥርዓቱንም ቁጥር 15ን እያነበብኩ ነው። ሥርዓቱንም ከአባቶቻቸውም ጋር ያደረገውን ቃል ኪዳን ያጸናላቸውንም ምስክሩን ናቁ፣ ከንቱ ነገርንም ተከተሉ፣ ምናምንቴዎችም ሆኑ። እግዚአብሔርም እንደነርሱ እንዳይሰሩ ያዘዛቸውን በዙሪያቸው ያሉትን አሕዛብን ተከተሉ ይላል። የሰሜኑ መንግሥት ወደ ምርኮ ተወሰደ። የደቡቡስ መንግሥት ምን ደርሶበት ይሆን? ቁጥር 19ን እንመልከት። ይሁዳም ደግሞ እስራኤል ባደረጋት ሥርዓት ሄደ እንጂ ያምላኩን የእግዚአብሔርን ትእዛዝ አልጠበቀም ይላል። እንደምንመለከተው ይሁዳ ከእስራኤል ውድቀት ሊማር አልቻለም። ቁጥር 20ና 21ን ተመልከቱ። ኢዮርባም የጥጃን አምልኮ ለእስራኤል እንዳስተዋወቀ ታስታውሳላችሁ። እግዚአብሔርም የእስራኤልን ዘር ሁሉ ጠላ፣ አስጨነቃቸውም፣ ከፊቱም እስኪጥላቸው ድረስ በበዝባዦች እጅ አሳልፎ ሰጣቸው። እስራኤልንም ከዳዊት ቤት ለየ፣ የናባጥንም ልጅ ኢዮርባምን አነገሱ። ኢዮርባምም እግዚአብሔርን ከመከተል እስራኤልን መለሰ፣ ታላቅም ኃጢአት አሰራቸው ይላል። የእስራኤልም ልጆች ኢዮርባም ባደረገው ኃጢአት ሁሉ ሄዱ። እግዚአብሔርም በባሪያዎቹ ሁሉ በነቢያት ሁሉ አፍ እንደተናገረው እስራኤልን ከፊቱ እስኪያወጣ ድረስ ከርሱ አራቁ። እስራኤልም እስከዛሬ ድረስ ከምድሩ ወደ አሶር ፈለሰ የሚልን ቃል ደግሞ ከቁጥር 22 እስከ 23 ባለው ስፍራ ላይ እናነባለን። እስከዛሬ ድረስ የሚለው አረፍተ ነገር በርግጥ ሁለተኛ ነገስት መጽሐፍ እስከ ተጻፈበት ዘመን ድረስ ያለውን ለማሳየት ነው። ልብ በሉ፣ በዚህ በቁጥር 22 እና 23 ውስጥ እስከዛሬ ድረስ ብሎ የገባው አረፍተ ነገር ወይም የተጻፈው አረፍተ ነገር ሁለተኛ ነገስት መጽሐፍ እስከ ተጻፈበት ዘመን ድረስ ያለውን ለማሳየት ነው። የእስራኤል ከተሞች በባዕዳን ሰዎች እጅ ተያዘ። የአሶር ንጉስ የሰሜኑን መንግስት በምርኮ ከያዘ በኋላ በምድሪቷ ላይ ይኖሩ ይሁ ዘንድ ሌሎችን ህዝቦች አመጣ። የሰሜኑ መንግስት የነበረበት ቦታ ሰማርያ ይባል ነበር። በአዲስ ኪዳን ዘመን የተጠቀሱት ሰማራውያን በዚህ በምርኮ ዘመን ከሌሎች አገሮች ተሰባስበው በአሶር ንጉስ በግዞት የመጡ ህዝቦች ናቸው። ጅማሪያቸውም ይሄ ነው። ይህንም በተመለከተ ከሁለተኛ ነገስት ምዕራፍ 17 ከቁጥር 24 እስከ 29 ያለውን ስፍራ ተመልከቱ። ሁለተኛ ነገስት ምዕራፍ 17 ከቁጥር 24 እስከ 29 ያለውን ስፍራ ይመለከቷል። ይህ የሰሜኑን መንግስት መጨረሻ ይነግረናል። ምድሪቷ የተደበላለቁ የህዝቦች መኖሪያ ሆናለች። በመካከላቸውም የርስ በርስ ጋብቻ በከፍተኛ ሁኔታ ይፈጸም ነበር። 10 ነገዶች የሰሜኑን የእስራኤል መንግስት እንደገና መመስረት አልቻሉም። እነዚህ ነገዶች ተበታትነዋል፣ ነገር ግን አልጠፉም። እንግዲህ ወገኖቼ የዚህ የሁለተኛ ነገስት ምዕራፍ 17 ጥናታችን እዚሁ ላይ ያበቃል። ከዚህ ከምዕራፍ 17 ውስጥ ለዮታችን የሚሆነን ታላቅ ትምርትን እግዚአብሔር ሰጥቶናል። እግዚአብሔር ስለዚህ ቃሉ እጅግ የተመሰገነ ይሁን። ወዳጆቼ በዚህ ትምርት ውስጥ ከወደቅንበት ስፍራ እግዚአብሔር እንድንመለስ ተናግሮናል። ዛሬ በየትኛው የእግዚአብሔር ስፍራ ቆመናል? እርሱ በሚወደው ስፍራ ነው ወይስ እርሱ ከሚጠላው ስፍራ ቆመናል? እስቲ ራሳችንን እንመርምር። እስቲ የቀደመውን እምነታችንን እንመርምረው። እንዴት ነው ያለነው? በራድ ወይስ ትኩስ ሆነን? እግዚአብሔር ስለዚህ ቃሉ ወገኖቼ ደግሞ ደጋግሞ እየተመሰገነ ይሁን። ካለንበት ስፍራ ወደ እግዚአብሔር እንመለስ። እግዚአብሔር ሳይቀጣን በጠላትም እጅ አሳልፎ ሳይሰጠን ወደ እርሱ እንመለስ። እግዚአብሔር ይክበር ይመስገን። እንግዲህ አድማጮች የዛሬው አጠቃላይ ጥናታችን በዚህ ላይ ያበቃል። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። ደናደሩ እግዚአብሔር ይባርካችሁ በማለት በተለመደው ሰላምታችን የምንሰናበታችሁ በቴክኒኩ በኩል
አለማየሁ ዳዊት፣
በትምህርቱ በኩል ነው አበበ ከበደ ወርቅ የነበርኩኝ። ደናደሩ
ተከምፈሬ ላይ ይጣፍጠኛል ልቤም ገና ሲያስብ አሴት ያደርጋል። እውነት ኢየሱስ ጌታ ወድጄሃለሁ፣ ፍቅርህ ማርኮኛል ተማርኬያለሁ፣ ፍቅርህ ማርኮኛል ተማርኬያለሁ፣ ፍቅርህ ማርኮኛል ተማርኬያለሁ፣ ፍቅርህ ማርኮኛል
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።